አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የአይን ማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 5ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Thank you. ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት። አይ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 5 ጋታው ባቶ ማሞ ከንቅልፌ ስከሰከስ ፀሐይዋ ወጣ ሰማዩ ላይ ከፍ ብላ ነበር። ጀርባው ላይ ትልቅ ያሳ መጥበጃ መረብ ተሸክሟል። እኔንም አሳ ለማጥመድ ወደ ወንዝ ተከትየው እንዲሄድ ጠየቀኝ። አሳ ማጥመድ አስደስቶኝም አያውቀን ነበር። ለማንኛውም አብሬው ሄድኩ። የሚያዝናናም ሆኖ አገኘውት። የወንዙ ውሃ ከሚወርድበት ግርጌ ቦታ መረጠ። ውሃው የጠራ ነበር፣ ብዙ አሳዎች ነበረው። ከትንሽ ሙከራ በኋላ እያንዳንዳቸው 2 ኪሎ የሚመዝኑ 8 ትላልቅ አሳዎችና ብዙ ትናንሾች ጨምረን ያዝ። ካጠመድናቸው አሳዎች ግማሹን ለደጃዝማች ላክ። የተረፉት ደግሞ ወደ አቶ ማሞ መጥበሻ ተወሰዱ። በዛው ጊዜ ውስጥ በቀዝቃዛው የወንዝ ውሃ ሰውነታችንን በደንብ ታጥበን በትኩሱ በስሎ የደረሰውን አሳ በላን። የሚጣፍጥ ነበር። በዛሬማ ወንዝ ብዙ ጉማሬ እንዳለ ሰምተን ነበር። በወንዙ ዳርቻ ብዙ የጉማሬ ኮቴ በማየታችን መኖራቸውን አረጋገጥ። ነገር ግን ሙሉ ቀን ስንፈልግ ብንውል ደግሞ ጉማሬዎችን ማግኘት ስላልቻል ፍለጋውን አቆም። እንስሶቹ ብዛት ያለው የሰው ቁጥር ሲያዩ ሸሽተው ሳይሄዱ አልቀሩም። የጉማሬው መንጋ ገና በጠዋቱ ያየን ይመስላል። አመሻሹ ላይ ፊታውራሪ ዘውዱና ሙላው ከወታደሮቻቸው ጋር ደረሱ። ካምፓቸውን የአንድ ሰዓት መንገድ ርቀው የዛሬማ ወንዝ ገባር የሆነች ትንሽ ወንዝ አጠገብ አደረጉ። በሚቀጥለው ቀን ደጃዝማች የጦራቸውን አሰላለፍ ግምገማ በሚያደርጉበት ጊዜ አብሮ የመሄድ አጋጣሚ አገኘው። የሁለቱን ሰራዊት አሰላለፍ ማየት የሚገርም ነገር ነበር። የሁለቱም ሰዎች ወታደሮች ጎን ለጎን ቆመዋል። የፊታውራሪ ሙላ ወታደሮች የቆላ ሰዎች ስለሆኑ የሰውነት መጠናቸው አነስ ያሉ ናቸው። ቀጠን ደረቅ ያሉ ሆነው ግን ንቁና ቅብጥብጥ ናቸው። የፊታውራሪ ዘውዱ ወታደሮች ደገኞች ናቸው። ሁሉም በቁመት ከአማካይ በላይ ረዘም ያሉ ናቸው። ሰውነታቸው ፈርጠም ያለ ሆኖ ረጋ ያለ መንፈስ ነው የሚያንጸባርቁት። ከነዚህ ሁለት አይነት ሰዎች የትኛው በጀግንነትና በድፍረት ጦርነት ላይ ውጤት እንደሚያመጣ በቀላሉ ማወቅ አይቻልም። እኔን ሲያዩ የሚያሳዩት ባህሪና አመለካከታቸው አላስደሰተኝም። ደጃዝማች እየቀለዱ የመጀመሪያው የነጭ ምርኮኛ ይኸውና ሲሉ ያሳዩት ሁኔታ በተጨማሪ ጥሩ አልነበረም። በእኔ ጥያቄ ደጃዝማች በኋላ እኔ ማን እንደሆንኩ ከእነሱ ጋራም ምን እያደረግኩ እንደሆነ ማብራሪያ ሰጡ። ማምሻውን ካምፑን ለቀን ስሙን የረሳሁት ትንሽ ወንዝ አጠገብ ሌሊቱን እናሳለፍ። የማስታውሰው ነገር ቢኖር አንድ ወታደር ዘንዶ መግደሉን ነው። ሰውየው ከአንድ ዛፍ ስር ተጋድሞ ነበር። በጠዋት ሲነጋ ከላይ የዛፉ ቅርንጫፍ ትልቅ የተጠመጠመ ነገር ያያል። ተነስቶ ምን እንደሆነ ለማወቅ ጠጋ ብሎ ሲያይ የተጠመጠመው ነገር መንቀሳቀስ ይጀምራል። ሰውየው ወዲያው ገባውና ከመቅጽበት ጠመንጃውን አንስቶ ዘንዶው ላይ ካርታውን እንዳለ ጨረሰበት። የሞተው ዘንዶ ቁመት ሲለካ 7 ሜትር ነበር። በግንድ ላይ ያንጠልጥሎ ዘንዶውን ወደ ደጃዝማች ለመውሰድ 6 ሰዎች መሸከም ነበረባቸው። የቀኑ ጀግና የተኮሰው ጥይት መጠን ተተክቶለት የአንሳብር ሽልማት ተሰጠው። በተጨማሪም ጥሩ ንግድ ቀን ነው። የዘንዶውን የጎን አጥንት 10 ብር ሸጠ። ይህ አጥንት መድኃኒትነት አለው ስለሚባል በጣም ተፈላጊ ነበር። ከመድኃኒትነት በተጨማሪ ደግሞ ለአስማት ይሆናል፣ ፍቅር ያስይዛል ተብሎም ይታመናል። ማታውኑ ጨረቃዋ ብርሃን መስጠት ስትጀምር መንቀሳቀስ ጀመር። በዛሬማና በዱኮኮ ወንዝ መካከል ያለው መሬት የሚቀጥለው ካምፕ ቦታችን ነው። ይህ ቦታ በኢትዮጵያ ስመጥር የሆነው የዋልድባ ገዳም ቦታ ነው። መሬቱ ቅዱስ ነው ስለሚባል ለእርሻ አይጠቀሙበትም። ሰው የማይነካው መሬት ስለሆነ የተለየ እንግዳ የሆነ የዛፍ አይነት በብዛት ያድግበታል። ይህ ዛፍ ቅጠል የማይኖረው ጊዜ አለ። ግንዱ እንዳገዳነት ይቃጣዋል። በጣም በፍጥነት ስለሚያድግ እንጨቱ ለስላሳ ይሆንና ከእንጨት ይልቅ ወረቀት ይመስላል። ገዳሙ ባንድ ትንሽ ወራጅዋ ከሁለት ቦታ ተከፍሏል። ባንድ በኩል ቤተክርስቲያኑና መኖሪያ ቤቶች ያሉበት ነው። ተራ መነኩሴዎችና ዲያቆናቱ በዚህ ቦታ ይኖራሉ። በሌላ በኩል ግን ማንም እንግዳ እንዲገባ የማይፈቀድለት ቦታ ነው። በዚህኛው ቦታ የሚኖሩት ደግሞ የበቁ መነኩሴዎች ወይም መናኞች ናቸው። እነዚህ መነኩሴዎች ወይም መናኞች ለአንድ አመት ከሰው ተለይተው የጫካ ፍራፍሬና ቅጠል እየበሉ ለመኖር ማላ የገቡ ናቸው። አንድ አመት ሲያልፋቸው ወደ መኖሪያው ቦታ ይመለሱና በቦታቸው ደግሞ ሌሎች መናኞች ይተካሉ። ለዋልድባ አካባቢ የተቀደሰ መሆን ሁለት ምክንያቶች አሉት ይባላል። አንደኛው ምክንያት አዳኛችን ኢየሱስ ክርስቶስ በመድር በነበረበት ጊዜ ይህን ቦታ በእግሩ ተራምዶበታል። ሁለተኛው ምክንያት ደግሞ በክርስትና ሃይማኖት መጀመሪያ አካባቢ 999 ቅዱሳን ከሮማ ተነስተው ወደዚህ መጥተዋል ነው። የመጡበት ምክንያት ደግሞ በዚህ ስፍራ በሰላም ለመሞት ነው። ስለዚህ እነሱ በተቀበሩበት በዚህ ቦታ የቀረው የቅዱሳኑ አጽም መረበሽ የለበትም። የዋልድባ ገዳም አክብሮት ኃይል በግልጽ መታየት የሚችል ነገር ነበር። ሁሉም ወታደሮች ቦታውን በእምነትና በአክብሮት ስለሚያዩት ሲነጋገሩ እንኳን እየተንሾካሾኩ ነበር። እኩለ ሌሊት ሲሆን ቢጫ ቀሚስ የለበሱ መነኮሳትና ዲያቆናት በሰልፍ ተቀበሉን። መምጣታችንን ስለሰሙ አቀባበል አደረጉልን። ምግብና ጠላ ቀረበልን። የፍራፍሬ ክምሮች እንደ ሙዝ፣ ብርቱካን፣ ሎሚ፣ ፕላም እየተዞረ ለሰው ተሰጠ። ተጋባዦችም በደስታ ተቀበሉት። ለረጅም ጊዜ እንደዚህ የመሰለ ነገር ያየ ሰው አልነበረም። የገዳሙ ትልቅና በደንብ የተያዘ የፍራፍሬ ተክል እርሻ አለ ተብሎ የሚወራውን ወሬም አረጋገጠልን። የገዳሙ ኃላፊ አባ ገብረስላሴ መጥተው ተገናኘን። አባ ገብረስላሴ 300 የሆኑ የታጠቁ ወታደሮቻቸውን ይዘው ጦር ሜዳ ሊከተሉን ነው። የቤተክርስቲያን ሰው ስለሆኑ ጠመንጃ መያዝ አይችሉም። ነገር ግን በሁለት ጎኑ ስለት ያለው ጎራዴ ከኮርቻቸው ላይ ተንጠልጥሎ ይታይ ነበር። ለሊቱ 8 ሰዓት ሲሆን ደቀቆ የሚባል ወንዝ ስንደርስ ፊታውራሪ ሽፈራው ከቦታው ሲጠብቁን አገኘናቸው። ምንም ሌሊት ቢሆንም የፊታውራሪ ወታደሮች ነቅተው ሲጠብቁን ስለነበረ በፉከራና በሽለላ ነው የተቀበሉን። እንዳበደ ሰው ወዲህ ወዲያ እያሉ የሚያቀራሩትና የሚፎክሩ ሰዎች ከዚህ በፊት አይቼው የማላውቀው አይነት ነበር። ዋነኛው የጦርነት ስሜት መታየት ጀምሯል። ለኔ ግን የበዛና የተጋነነ መሰለኝ። ከሚቀጥለው ቀን አዲስ የተቀላቀለን ጦር አሰላለፍ ግምገማ ተደረገ። ግምገማው በጣሊያን ቃኝ ወይም ሰላይ አውሮፕላን ምክንያት ሁለት ጊዜ መቋረጥ ነበረበት። በዚህ ሁኔታ እያለን እንዳባጉና ያለው የጣሊያን ሜጀር ወደኋላ እንዲያፈገፍግ ትዕዛዝ የተሰጠው መሆኑን ሰማን። ምክንያቱም የነበረበት ቦታ ቀደም ያለ ወይም ገባ ያለና አደጋ ያለበት ነው ተብሎ ነው። ውይይት ተደረገና ውሳኔው የሚሸሸውን የጣሊያን ወታደር ለመዝጋት ምሽጉን ከበን እንድንይዝ ሆነ። ምሽቱ ላይ የሶስት ፊታውራሪ ጦር ተሻገር፣ ሙላውና ዘውዱ ወደኋላ ተመልሰው ተከዜ ወንዝን በማቋረጥ በምሽጉ ምዕራብ በኩል እንዲከቡ ታዘዙ። ያም የሌሊት መንገድ ነው። ፊታውራሪ ሽፈራው ደግሞ የራሳቸውን 2500 ወታደሮች ይዘው 1000 ወታደር ተጨምሮላቸው በምስራቅ በኩል ተንቀሳቅሰው ሃይዳን አቋርጠው ማይ ጥምቀት በመሆን ትዕዛዝ እንዲጠብቁ ተወሰነ። የጦርነት እንቅስቃሴው ተጀምሯል። እጃዝማች በሚሰጡት ትዕዛዝ ይረኩ ይመስላል። በኋላ እንደነገሩኝ ከሆነ በዚህ በጣም ደስተኛ እንደነበሩ ነው። ጠላት ላይ ጥቃት ለማድረስ የመጀመሪያው ስለሆን ሸዋ ላሉት ገዢዎች የማልፈራ መሆኔን አስመሰክራለሁ። ቀጥለውም አገራችን አደጋ ላይ ባለችበት በአሁኑ ጊዜ ያንድ ሰው ምኞትና ፍላጎት ምን ሚና አለው? ንጉሡ እንደኛ ሰው ናቸው። ኢትዮጵያ ግን የሁላችንም እናት ነች። በሚቀጥለው ቀን ታህሳስ 5 ከራስ እምሩ የተላከ ደብዳቤ ይደርሳል። በደብዳቤው መሰረት ራስ እምሩ አዲያርቃይ እንደሚገኙ፣ ይህም የተሰጣቸው ትዕዛዝ ወደ ሽሬ ግንባር እንዲሄዱ ስለሆነ ነው። ደብዳቤውም ደጃቻ እያሌው ወደ እሳቸው እንዲመጡና ስለ ጦርነቱ አስተዳደር እንዲነጋገሩ ይጠይቃል። ደጃዝማች ረጅም ሰዓት በማሰብ ከተቀመጡ በኋላ ለመልክተኛው ተመለስና ለጌታህ ዛሬ ማታውን ወደ እሱ እመጣለሁ ብለህ ንገር ብለው ነገሩት። ወደ አዲያርቃይ መንገዱ ወደ 30 ኪሎ ሜትር ይሆናል እና ራስ እምሩ እንዲህ ያለ የማይመች ነገር ለምን እንደጠየቁ ማሰብ ጀመር። ነገሩ በጣም አስቸኳይ ከሆነ ለምን ግማሽ መንገድ መጥተው አንገናኝም? ሁሉን ቀን ደጃዝማች አጠር ያሉ ትዕዛዞች ከመስጠት በስተቀር በሐሳብ ተውጠው ነው የዋሉት። በታህሳስ 7 በጠዋቱ ተነስተው ለመሄድ እቅድ አድርገዋል። 300 የሚሆኑ የራሳቸውን ዘቦች ይዘው ለመሄድ፣ የቀረው ጦር ግን በፊታውራሪ ተሻገር መሪነት ወደ ሃይዳ እንዲሻገር ተወሰነ። ፊታውራሪ ሽፈራው ደግሞ ሌሊቱን ወደ አባጉና እንዲገሰግሱ ተመከረ። ደጃዝማች መንገዳቸውን ፀሐይ ገና ሳትጠልቅ ጀመሩ። ሆኖም ጨረቃዋ እስክትወጣ ድረስ መጠበቅ ነበረብን። መንገዱ በወንዞችና በገደሎች መሃል ስለሆነ አስቸጋሪ ነበር። ጉዟችንንም አዘገየብን። ቋጥኞችና የዋርካ ዛፎች በጨረቃው ብርሃን መሬቱን የተለየ መልክና አቀማመጥ ሰጥተውታል። የዋርካ ዛፍ ትንንሽ ቅጠሎች ያሉት ሲሆን ሙሉ በሙሉ ሲያድግ ከ8 እስከ 10 ሜትር ከፍታ በላይ ይሆናል። የጎን ስፋቱም ከ2 እስከ 3 ሜትር ነው። የግንዱ ወይም የልጡ መልክ የድንጋይ መልክ ያለው ነው። ዛፉ ሲያረጅ ከብዙ መቶ ዓመታት በኋላ ግንዱ ከውስጥ መበስበስ ይጀምርና ወደ ላይ ወደ ቅርንጫፎቹ ይሄዳል። በእነዚህ በበሰበሱ ግንዶች መሃል የዝናብ ውሃ ስለሚቋስ በደረቅ ቦታ የሚኖሩ የአገሬው ሰዎች ውሃ ይቀዱበታል። ከአቶ ማሞና ባለቤቱ ጋር ጎን ለጎን እየጋለብን፣ ከኋላችን ደግሞ የጭነት ከብትና አገልጋያችንን አስከትለን እየሄድ ነበር። በሁለት የወታደር ምድቦች መካከል ባለው ክፍተት ስለምንጓዝ ብቻችንን ነበር። አገልጋዮቻችን እርስ በራሳቸው ታሪክና ቀልድ እያወሩ ይጓዙ ነበር። በኢትዮጵያ ያለፈ ታሪክ እያወሩ ጊዜ ማሳለፍ ከሚወደድና ከሚከበሩ ነገሮች አንዱ ነው። በወሬያቸው መካከል ይስቁ ስለነበር የመረጋጋት ምልክት ነበር። እኛም ቢሆን ጨዋታውን ማዳመጥና አብረን መሳቅ ጀመር። ምናልባት የአንድ ሰዓት መንገድ የሚሆን እንደተጓዝ መንገዱ ድንገት የያዝነው ጓዝ ማለፍ በማይቻልበት ጥቅጥቅ ባለ ጫካ ተዘግቷል። አንድ ሰው እንደምንም ብሎ ወደ ጫካው ውስጥ ገብቶ ወዲያውኑ ተመለሰ። የነገረን ጥሩ ዜና አልነበረም። ከጫካው ቀጥሎ ደረቅ ወንዝ ነው እንጂ መንገድ እንደሌለ ነው። አሽከሮቹን እንዲጠሩ ጠይቀን ቢጠሩ መልስ የለም። እንግዲህ ጠፍተናል ማለት ነው። ሰማይ ያሉት ከዋክብት ትልቁ ዲፐርና የሰሜን ኮከብን ስናይ መንገዳችንን ይዘን ወደ ምስራቅ አቅጣጫ ከመቀጠል ይልቅ ወደ ሰሜን አቅጣጫ ገፋ አድርገን ተጉዘናል። የመንገድ ልምድ ያለን ሰዎች ሁላችንም እንዴት ብለን በግድ የለሽነት በመዘንጋት ቆላማው ቦታ እንደገባን ሊገባኝ ያልቻለ ነገር ነው። የተዘጋጁ የእንስሳት ኮስቲዎች በየዛፉና በየቁጥቋጦው ስር እዚህም እዚያም ይታያሉ። ስለዚህ አንድ ሰው ተጠንቅቆ ካላየ በስተቀር ትክክለኛውን መንገድ ሊስት ይችላል። አሁን ምን ማድረግ እንችላለን? ትክክለኛውን መንገድ ለማግኘት ወደ ኋላ ብንመለስ ከጥሩ ኋላ መዘግየትና መራቅ ሊመጣ ነው። ይህ ደግሞ የራሱ አደጋ አለው። ቀማኞች ብዙ ጊዜ ከጦር ራቅ ብለው በመከተል ጓዝቶ የሚከተለው የጦር ክፍል ለብቻው ሲወጥ ማጥቃት ይሞክራሉ። ስለዚህ ወደ ደቡብ ምስራቅ አቅጣጫ ብንሄድ ከጦር ጋር መገናኘት ወይም ሃይዳ ልንደርስ እንችላለን። የዚህ ምሽት ግባችን ነው። ማንኛችንም ቢሆን የተከተለውን አንገት የሚሰብር መንገድ የሚረሳ የለም። ሽቅብና ቁልቁል፣ በጅረቶች መሃል፣ ባለቶች መሃከልና ባለቶች ላይ የሚንከባለሉ ድንጋዮችን ጨምሮ በዛፎች ግንዶችና ስሮች መካከል የተደረገ ጉዞ ነበር። ከፍና ዝቅ በማለት ካለት ሰንሰለት ጎን እንደምንም ራሳችንና እነዚህን የሚያሳዝኑ እንስሳቶች እየጎተት በዝግታ ወደፊት መጓዝ ቀጠል። 8 ጊዜ በጠባብ ቦታ መንገድ ባለቶች መካከልና ደግሞ እንደ ገደል ቀጥ ባለው የወንዙ ዳርቻ ለማለፍ የእንስሳቶቻችን ጭነት ማውረድ ነበረብን። አንድ ጭነት ከብ በተለይ ቀጥ ብሎ መሄድም አልቻለም ነበር። በየጊዜው እየወደቀ ተቸግሮ ነበር። መካከላቸው ጠንከር ብዬ ስለተገኘው መደገፍና አንዳንድ ጊዜም ይህንኑ እንስሳ መግፋት ነበረብኝ። 3 ጊዜ አንበሳ ሲያገሳ ሰማን። አንደኛው ጊዜ እየተቀባበሉ ሲያገሱ ነበር። ይህንን መስማት የሚያስደንቅ የሚያስደስትም ነበር። ነገር ግን ከብቶቻችን ላይ ችግር ፈጠረ። ከብቶቹ ሁሉንም ነገር ይፈሩ ነበር። ፀሐይ መውጣት ጀመረች። ነገር ግን ወደ ሃይዳ የሚወስደውን መንገድ ማየት አልቻልንም ነበር። ረሃብና ጥማት ይሰማን ጀመር። ከሁሉም የሚብሰው ግን የውሃ ጥማቱ ነበር። ሌሊቱን በሙሉ ስንጓዝ አንድ የውሃ ጠብታ እንኳ አላየንም። አንድ ጊዜ አውሮፕላን መጥቶ በተደጋጋሚ ከዞረን በኋላ የግድ መበታተንና እንስሶቹን ለቀን ባገኘነው መጠለያ መደበቅ ነበረብን። ደግነቱ መልሶ በመጥፋቱ ደስተኛ ነበር። ጉዞውም ቀጠልና ወደ 2 ሰዓት አካባቢ ከርቀት ብዙ ቤቶች ወዳየንበት አቅጣጫ መሄድ ጀመር። የሃይዳ መንደር መሆኑን ስናውቅ ትልቅ ደስታ ነበር የተሰማን። ደስታችን የጨመረው ነገር ቢኖር ደጃዝማች ከከተማው ዳርቻ ከአንድ ትልቅ ዛፍ ስር ከወታደሮቻቸው ጋር ቁጭ ብለው ስናገኛቸው ነው። ሰላምታይን ሲመልሱ የአሽሙር መልክ ያሳዩ ነበር። ከራስ ምሩ ጋር ከመሆን ለምንድን ነው እዚህ የመጡት? ለማወቅ ባደረብኝ ጉጉት ጥያቄውን ከመጠየቅ አልተቆጠብኩም። ለጥያቄ ምላሽ ወረቀት አውጥተው ሰጡኝና ይህን ደብዳቤ ካነበብክ በኋላ በልብህ ቀብረህ ያዘው አሉኝ። መልእክቱ ገብቶኛል። ካነበብኩ በኋላ አጠገብ ያሉ ሰዎች እንዳይሰሙ ምንም አይነት አስተያየት እንዳልሰጥ ነው። የተጻፈው ደብዳቤ እንዲህ የሚል ነበር። ይድረስ ለተከበሩ ደጃች አያሌው፣ ጤንነቶ እንዴት ነው? እግዚአብሔር ምስጋና ይግባውና እኔ ደህና ነኝ። ዛሬ ማታ ወደዚህ ቦታ እንደሚመጡ ሰምቻለሁ። የወዳጆን ምክር መስማት ከፈለጉ ወደዚህ እንዳይመጡ። ራስ ምሩ እሱን እንዲያስሩ ትእዛዝ ተሰጥቷቸዋል። ለዚህ ነው ሰራዊቱን ትተው ለምክክር እንዲመጡ የጠየቁት። ይህን አውቃለሁ። ይስሙኝ፣ እንዳይመጡ። ተጻፈ ታህሳስ 4 ቀን 1900 ዓመት ተጻፈ ታህሳስ 4 ቀን 1928 ዓመተ ምህረት ነ የዚህ ደብዳቤ ምንጭ አስተማማኝ ነው። በኋላ ለብቻችን ስንሆን ደጃዝማች ደብዳቤውን የተቀበሉት በሌሊት ከራስ ምሩ ጦር ካምፕ የግማሽ ሰዓት መንገድ ሲቀራቸው መሆኑን ነገሩኝ። ወዲያውኑ ወደ ኋላ የመመለስ ትዕዛዝ ሰጥተው የጧት ብርሃን ሲወጣ ሃይዳ አደረሱ። ጦሩ ግማሽ ማይል ርቀት ጫካ ውስጥ እንዲቆይ ተደርጓል። ሁዱን ታሳ 6 ከጣሊያን አውሮፕላኖች ጋር ትብብቆሽ መጫወት ጀመር። አንድ ነገር እንደሚሆን ገብቶናል። ከጣሊያን ጦር ተጠግቶ ያለው የኛ ወገን የፊታውራሪ ሽፈራው ጦር ውጤቱ ምን ይሆን ብለን ማሰብ ጀመር። ያን ቀን እጃቸውን ከሚጓዙ መንገደኞች በፊታውራሪ ሽፈራውና በጣሊያኖች መካከል ጦርነት እንደተደረገ ሰማን። እንደ ወሬው ከሆነ ጣሊያኖቹ ተሸንፈው ሸሽተዋል። እኛ ግን አስተማማኝ መረጃ ስላልሆነ በጥርጣሬ ነበር የተቀበልነው። ከፀሐይ ግባት በፊት አንድ መነፍሴ ከሚታመን መረጃ ጋር ጥሩ ወሬ ይዞ መጣ። ከፊታውራሪ ሽፈራው አማች ከፊታውራሪ ነጋሽ የተላከ ደብዳቤ ይዟል። ደብዳቤው ጣሊያኖች በሚገባ ድል የተመቱ መሆኑን ይገልጻል። 10 ታንኮች የተጎዱ ሲሆን የጣሊያን እስረኞች መማረካቸውን፣ ብዙ መሳሪያ በኢትዮጵያውያን እጅ መውደቁን ይገልጻል። ደብዳቤው ጨምሮም አንድ እጃቸው ላይ ስለቆሰሉ ፊታውራሪ መፈረም አለመቻላቸውን ያስረዳል። ጦሩ ለሰልፍ ሲሰበሰብ ደብዳቤው ተነበበ። ጆሮም ይቀጥ እልልታ ቀለጠ። በአውቶማቲክ መሳሪያ 50 የሚሆኑ ጥይቶች ወደ ሰማይ ተተኮሱ። ይህ የመጀመሪያው ድል ስለሆነ የደስታ መግለጫ ምልክት ነው። በዚያ ቀን ምሽት ወደ ምዕራብ አቅጣጫ ወደ ተከዜ ጉዞ ቀጠል። መንገዱ እንደተለመደው አስቸጋሪ ነበር። ማታውኑ ከወንዙ 2 ኪሎ ሜትር ርቀት ከአንድ ትንሽ ወራጅ ውሃ አጠገብ አደር። በሚቀጥለው ጠዋት ነጎድጓድ በመሰለ አሰቃቂ ድምፅ ከእንቅልፌ ነቃው። መሬቱም ይርድ ነበር። ያለ ምንም ማወላወል ወደ መሬት ተወረወርኩ። ራሴን ሰብሰብ አድርጌ በቅሎዎቹን ማየት ጀመርኩ። በቅሎዎቹ ተረብሸው የታሰሩበትን ገመድ መበጠስ ጀምረዋል። 19 ቦምብ ጣይ አውሮፕላኖች በላያችን ላይ ያንሻብባሉ። ከኛ በፊት ወደ ሃይዳ ሄደው የከተማውን ግማሽ እንዳልሆነ አድርገው ፍርስራሽ ብቻ አድርገውታል። አሁን ተከዜ ላይ እያንዣበቡ ነው። የወንዙን መሻገሪያ እየደበደቡ ነው። ደግነቱ በቦታው ማንም አልነበረም። ከአንድ ሰዓት ድብደባ በኋላ ተመልሰው ጠፉ። እንደገናም ሳንታይ አመለጥ። ቀን ደግሞ ተመሳሳይ ድምፅ መስማት ጀመር። ይሄኛው ግን ራቅ ካለ ቦታ ነበር የሚመጣው። የራስ ምሩ ጦር ለሁለተኛ ጊዜ ትምህርቱን እያገኘ ነበር። የአሁነኛው ግን በመርዝ ጋዝ ነበር። ጣሊያኖቹ የራስ ምሩ ጦር ተከዜን እንዳይሻገር ፈልገዋል። ውጤቱም ከ300 በላይ ሰዎች የሞቱና የቆሰሉበት ነው። ያን ቀን ማታ ተከዜን ስናቋርጥ የታየው ነገር ስዕላዊ ነው። ጨረቃዋ ገና አልወጣችም። የተከዜ ማቋረጫው 50 ሜትር ስፋትና የአንድ ሜትር ጥልቀት አለው። በመቶ የሚቆጠሩ ችቦች መሻገሪያው ላይ ለብርሃን እንዲሆን በርተዋል። ወንዙ ውስጥ ያሉ አዞዎችን ለማስፈራራት ወንዙ ዳርቻ ጥይት ይተኮሳል። ሰውን ከውሃ መስመጥ የሚያድኑ ዋናተኞች ሥራ ሰዓት ይዘው ጦሩ በሙሉ ያለምንም ችግር በአራት ሰዓታት ውስጥ መሻገር ቻለ። ወደፊት ጉዞ ቀጠልንና ከጧቱ 11 ሰዓት ሲሆን በታህሳስ 8 ደብረ አባይ ገዳም ደርሰን መጠለያ አገኘን። ግማሹ ገዳም ውስጥ፣ ግማሹ ደግሞ በሦስት ዋሻዎች ውስጥ ነበር። ጦሩ ከገዳሙ ወደ ደቡብ አቅጣጫ ግማሽ ማይል ርቀት የሚገኘውን ጫካ አልፎ እንዳይሄድ ጥብቅ ትዕዛዝ ተሰጠ። Thank you. ምዕራፍ 10 በቦምብ መጠመቅ። ለንቄ የተመደበልን ዋሻ ማለትም ለደጃዝማችና ላሽከሮቻቸው መውጫው በትላልቅ ዛፎች የተደበቀ ትንሽ ወራጅ ውሃ ያለበት ጎድጎድ ያለ ቦታ ነው። ለጥበቃ ስንል በችኮላ 1 ሜትር ቁመት ያለው ግንብ በገደሉ በክፍቱ በኩል ገነባን። ለአየር መከላከያ ደግሞ በሶስት እግር ብረት ላይ የተጠመዱ ሶስት አውቶማቲክ መሳሪያዎች የተለያዩ ቦታዎች ላይ እንዲቀመጡ ተደረገ። እነዚህ መሳሪያዎች ደግሞ የታወቁ ኢላማ ተኳሾች ኃላፊነቱን እንዲወስዱ ሆነ። ይንደደቀ ወደ ቤተ ክርስቲያኑ አመራን። የጧት ጸሎትም እየተደረገ ነበር። ለነጻውጪው ለደጃች አያሌው የምስጋና መዝሙርና ጸሎት ተደረገላቸው። ቀደሙ በንጉሠ ነገሥቱ ሞግዚትነት ስር ስለነበር ቤተ ክርስቲያኑ በብዙ ገንዘብ ተሰርቶ አልቋል። ክብ ሆኖ ከሚገባው በላይ ትልቅ ነው። በብሉይ ኪዳን የአይሁድ ሕግ መሠረት እንደሌሎች የኢትዮጵያ ቤተ ክርስቲያናት ውስጡ ከሶስት ይከፈላል። ከውጭ ወደ ውስጥ ቅኔ ማህሌት፣ ቅድስትና መቅደስ ናቸው። አራት በሮችና 12 መስኮቶች ደግሞ ከጥድ የተሰሩና ጌጥ የተደረገባቸው ናቸው። የውስጥ ግድግዳ ስዕሎች በኢትዮጵያ ደንብ መሰረት የተሳሉና በደንብ የተያዙ ናቸው። ከኃይለኛ ብርሃንና ከአዋራ ለመከላከል በከባድ የከፈይ መጋረጃዎች ተሸፍነዋል። ጣራው ደግሞ በቀርከሃ አገዳና በጥድ እንጨት ተጠላልፎ የተሰራ ነው። ደማቅ ቀለምም ተቀብቷል። ከላዩ ላይ የሳር ክፍክፍ ከዛ በላይ ደግሞ የቆርቆሮ ጣራ ተደርጎበታል። ቤተ ክርስቲያኑን እየዞን ልናይ የነበረው ዕቅዳችን ድንገት መጣች በሚል ድምፅ ተቋረጠ። ውጭ የነበሩ በሙሉ ወደ ውስጥ ገቡ። አውቶማቲክ መሳሪያዎቻችን አንዱ መንጣጣት ጀመረ። አሃ እንዴት ያለ ነገር ነው! ሰዎቹ አውሮፕላኑ ቀድሞ ካልተኮሰ በስተቀር አስቀድመው እንዳይተኩሱ ጥብቅ ትዕዛዝ ተሰጥቷቸው ነበር። በችኮላ ለመፎከር ሲሉ ተኩስ ጀምረው አሳልፈው ሰጥተውን ይሆን? እንዳው ሳታይን ቀርታ ይሆን? ገዳሙ በእኛ ምክንያት ቢደበደብ ደግሞ በጣም የሚያሳዝን ነገር ነው። ከአውሮፕላን ለጥቂት ጊዜ ደጋግሞ ዝቅ ብሎ ከበረረ በኋላ ተመልሶ ጠፋ። ፓይለቱ ያየውን ነገር ተመልሶ እንደሚናገር ተጠራጥረንም ስለነበር እኛም በችኮላ ወደ መደበቂያ ቦታችን ሮጥ። እንደተጠራጠርነውም ሆነ። ሶስት ቦምብ ጣይ አውሮፕላኖች በከፍተኛ ፍጥነት ባናታችን ላይ አለፉ። ያን ቀን ማክሰኞ ጠዋት ታህሳስ 8 ቀን የቦምብ ጥምቀታችንን ተቀበል። ቀደም ሲል ከርቀት የቦምብ ፍንዳታ መስማት ራሱ በጣም አስሰጋቂ ነበር። አሁን ግን በጣም ቅርብ ሲሆን ጠቅላላ ገሃነም ነው። ፍንዳታው የብርሃን ጨረር እያሳየ ምድሩን አንቀጠቀጠው። ዛፎች፣ የቦምብ ፍንጣሪዎች፣ ድንጋይ ስባሪዎች በየአቅጣጫው ሲወረወሩ የፉጨት የመሰለ ድምፅ ከተከታታይ ማጉረምረም ጋር ይሰማል። ከዚህ ጋር አብሮ መትረየሶች ከላይም ከታችም ሆነው ይንጣጣሉ። ግድግዳ ይዘን ተጠጋግተን ቁጭ ማለት አለዚያ ወለሉ ላይ ተዘርግቶ መተኛት ነው። ደቂቃዎች የረዘሙና የማያልፉ መሰለ። ፍንጣሪዎች ዋሻው ዙሪያ እየተወናጨፉ ይላተማሉ። አልፎ አልፎ አንዱ ወደ ውስጥ ይገባል፣ ሆኖም ጉዳት አያደርስም። ከመቁሰል ወይም ከፍርሃት የተነሳ ከወጣቶቹ በኩል ልብ የሚሰብር ጩኸት ከውጭ በኩል አልፎ አልፎ ይሰማል። በኋላ በተለያዩ ጊዜዎች እንዳረጋገጥኩት ከሆነ እንዲህ አይነቱ የፖምፕ ድብደባ እንግዳ የሆነ የማደንዘዝ ስሜት ይፈጥራል። አንድ ሰው ምንም ማድረግ የማይችል መሆኑን ካወቀ የሚያደርገው ነገርም አይኖርም። አይሞክርም። ለሞት ፍራቻ አልነበረኝም። ነገር ግን መልሶ ወደ ሐሳብ የሚገባው ነገር ቢሆን በእነዚህ ፍርጣሪዎች መቁሰል ነው። ከመቁሰልና ከመሰቃየት ደግሞ ቀኑ ደርሶ ከሆነ ፈጣን ሞት ፍጠኝ ብሎ ሰው ይመኛል ወይም ይጸልያል። ይህ የእሳት ትዕይንት እንዳጀማመሩ ወዲያው ቆመ። ሶስቱ አውሮፕላኖች ያላቸውን በሙሉ አራግፈውብን ሄዱ። ብዙ ስንቅና ጓዝ ከጥቅም ውጪ አደረጉ። አሁን እንግዲህ ተመልሰው የአያሌውን ጦር ሙሉ በሙሉ ደመሰስን ብለው ሪፖርት ያቀርቡ ይሆናል። ለእኛ የነበረን ስሜት አውሎ ነፋስ ሲያባራ እንደነበረው ነው። ለብዙ ደቂቃዎች እየራቀ ከሚሄደው የአውሮፕላኖች የሞተር ድምፅ በስተቀር ሁሉም ነገር ጸጥ ያለ ነበር። በኋላ ግን ሁሉም ነፍስ ዘራ። መጀመሪያ ሁሉም ማወቅ የፈለገው ነገር ሁኔታው እንዴት እንደሆነና ዘመድና ጓደኞች እንዴት እንደሆኑ ነው። የቆሰሉት መምጣት ጀመሩ። እኔም ለሁለት ሰዓታት ስማስን 26 ቁስለኞችን መርዳት ችያለሁ። አንዳንዶቹ በአሰቃቂ ሁኔታ ተበጣጥሰዋል። አንዱ ለምሳሌ እጁ ከትከሻው ላይ ተገንጥሎ በጥቂት ጅማቶች ብቻ ተይዞ ተንጠልጥሎ ይታያል። ሌላኛው ከ18 ያላነሱ የቆሰሉ ቦታዎችና 3 ስብራቶች ቆጥሬያለሁ። ሁለቱም ለመርዳት ምንም ጊዜ ሳይኖረኝ ወዲያውኑ ሞቱ። የሞቱት ቁጥር 17 ነበር። ከነዚህ አንዱ በጣም የሚታወቅና በሁሉም ዘንድ የሚከበር የዘቦች መኮንን ነበር። ትልቅ የቦምብ ፍንጣሪ በግራ ደረቱ በኩል እስከ ትከሻው ድረስ በመዝለቅ ሰውነቱን ቦጭቆታል። ቆስሎ የወደቀ ጓደኛውን ሊረዳ ሲል ነው የተመታው። 11 እንስሶች ሞተዋል። ወደ ኋላ ሁለት በጣም የቆሰሉ አህዮችን ተኩሼ ከስቃያቸው ገላገልኳቸው። ይህ ግን ማግሮምረም ነው የፈጠረው። ምክንያቱም የአገሩ ሰዎች ምንም እንስሳት ላይ ጨካኝ ቢሆኑም እንስሳቱ የሆነውን ያህል ቢሰቃዩም በራሳቸው እንዲሞቱ ይተዋቸዋል። አመሻሹ ላይ አንድ አውሮፕላን መጣና 10 የእሳትና የፈንጂ ቦምቦች ጣለ። ዓላማው ቤተ ክርስቲያኑን ለመደምሰስ ነበር። ያም ሆኖ አልተሳካለትም። ምናልባትም ፓይለቱ በመሳቱ አፍሮ ይሆናል የቀረውን ቦምብ ወደ ሰሜን አቅጣጫ ኪሎሜትሮች ርቀት ባለ ሜዳ ላይ አራግፎ በፍጥነት ተመለሰ። የሚሰጠውን ሪፖርት ማወቅ የሚያጓጓ ነበር። ከዚህ በኋላ የዚህ አይነቱን ሁኔታ በጦርነቱ ጊዜ ደጋግመን ማየት ችለናል። አውሮፕላን ዛፍ የሌለበት ጠፍ ሜዳ ላይ ቦምቦችን በተከታታይ ሲጥል እናያለን። ይህ ሲሆን ሰዎች የሚሰጡት አስተያየት ተመልከት፣ ልዩ አይን ነው ያላት፣ አሁን አይጥ ወይም እባብ አይታ ይሆናል፣ ወይም አሁን ምጥ ይዟት ነው፣ ይህን ሁሉ እንቁላል መሸከም አልቻለችም። አውሮፕላኖቹ እንደሄዱ የሞቱትን በቤተ ክርስቲያኑ መቃብር ቦታ ከቀበርን በኋላ ወደ ጦር ግንባሩ ወደ እንዳባጉና መጓዝ ጀመርን። ልክ እኩለ ሌሊት እንዳለፈ ጠላት የነበረበት ባዶ ካምፕ ውስጥ መሃል ላይ ያለ ከፍታ ላይ ደረስ። በደንብ የተሰሩትን ምሽግ መስመሮችና በየቦታው የወደቁትን ቁጥር ስፍር የሌላቸው ባዶ የምግብ ቆርቆሮ ጣሳዎች ላይ የሰው እዚህ ቦታ ላይ ነጮች እንደነበሩ ግልጽ ነው። 3 በቀርከሃ ቅጠል የተሰሩ ጎጆዎች ቆመው ይታያሉ። ውስጣቸው ደግሞ ግድግዳቸው በሲኒማ ተዋናይ ኮከቦች ፎቶ ወይም ኢሊስትሬትድ የተባለ መጽሔት የተወሰዱ ፎቶዎች ተለጥፎባቸዋል። ከፍታው የሚገኘው ወደ አክሱም በሚወስደው መንገድ ባለበት ሜዳማ ቦታ ነው። የውሃ ነገር አስቸጋሪ ነበር፣ ምክንያቱም በቅርብ ያለው የውሃ ቦታ 1 ኪሎ ሜትር ርቆ ነው የሚገኘው። በዚህ ምክንያት ምሽጉ ከጥቂት ቀናት በላይ ከበባ መቋቋም አይችልም ነበር። ከከፍታ ወደ ምስራቅ በኩል የሚገኝ ሸለቆ ካምፕ የምናደርግበት ቦታ ሆኖ ተመረጠ። እዛ ለመድረስ ግን አግድሞሽ በጦር ሜዳው ደቡብ በኩል አቋርጠን መሄድ ነበረብን። በየቦታው ሁሉም አይነት ነገር ተበስክኖ ይታያል። ስኳር፣ በርበሬ፣ ዱቄት፣ ጥጥ፣ ሲጋራ የመሳሰሉት የነበረኝ የትንባው ስንቅ አልቆ ነበር። ብዙ ወታደሮች ተቀም ያለ የትንባው መጠን ከሜዳው መሰብሰብ ችለዋል። በተጨማሪ ተጎድቶ የቆመ ታንክ ለማየት እድሉ አጋጠመን። ሞገደኛ ልጅ ተጫውቶ ሲጨርስ የወረወረው የአሻንጉሊት መኪና ክምር ይመስላል። ከሹፌሩ መቀመጫ ስር የነዳጅ መያዣው ፈንድቶ የታንኩ ውስጡ እንዳለ ተቃጥሏል። በውስጡ የነበሩ ሁለት ሰዎችም አብረው ጋይተዋል። የቀረው ታንኩ ላይ የሚታየው መሰባበር ግን በወታደሮቹ ነው የተደረገው። የተሽከርካሪው ክፍሎች፣ ብሎኖች፣ ከሲሊንደሩ የወጡ ሶስት ፒስቶኖች ዙሪያውን ወድቀው ይታያሉ። መሄጃ ሰንሰለቱ ሳይቀር ባንድ በኩል ተሰባብሮ ተለያይቷል። ሌላው ሳይቀር የአንድ ሴንቲሜትር ውፍረት ያለው መከላከያ ብረት እንኳን የእነዚህን ወታደሮች ንዴት መቋቋም አልቻለም። ምንም አይነት መፍቻ መሳሪያ እንዳልነበራቸው አውቃለሁ። ነገር ግን በላዩ ላይ ቁጥር 1935 የተቀረጸበት ታንክ ተበታትኖ ክምር ብቻ ሆኖ ቀርቷል። እንዴት አድርገው እንደበተኑት እኔ ማስረዳት አልቻልኩም። ሌላ የሚያውቅ ሰው ካለ ማስረዳት ይችላል። ከዚህ በፊት የአገሬው ሰዎች ከባድ መሮዎች እስኪጠመሙ ድረስ ድንጋይ ሲሰብሩ አይቻለሁ። በሚቀጥለው ቀን ካምፕ ውስጥ ጫጫታና ግርግር ነበር። ሁሉም ሰው ሴቶችና አገልጋዮችን ጨምሮ ታንክ፣ አውቶሞቢልና የሞቱ ጣሊያኖችን ምን እንደሚመስሉ ማየት ይፈልግ ነበር። አውሮፕላኖች ተመላልሰው እየመጡ ቦምብ ያወርዱብን ነበር። ነገር ግን ሁሉም ሰው በፍጥነት እንዳይጥ በዛፍ ስር፣ ጫካ ውስጥ ወይም በድንጋዮች ጀርባ ስለሚደበቅ ያን ቀን ሰው ሳይጎዳ ዋለ። በሌላ በኩል ግን ለግጦሽ ተለቀው ስለነበር በርከት ያለ ቁጥር ያላቸው አህዮች ተገደሉ። በሬና ላሞች ከነበረው ቁጥራቸው 86 14 ብቻ ቀሩ። የንጹህ እንስሳት ግዙፍ ጭፍጨፋ ነበር። የፊታውራሪ ሽፈራው ሰዎች ከእንዳባጉና 15 ኪሎ ሜትር ርቀት ከሚገኝ ጠላት ትቶት ከሄደው እንዳስላሴ ካምፕ አጠገብ ሰፍረዋል። ያን ቀን ማታ ጀብዱ የሰሩ ሰዎች የማረኩትንና እስረኞቻቸውን ይዘው ደጃች አያሌው ፊት እየቀረቡ ፎከሩ። አዛዡ በትልቅ ድንኳን መሃል ቦታ ወንበር ላይ ተቀመጡ። እኛም አሽከሮቹን ጨምሮ ከኋላቸው ግማሽ ክብ ሰርተን ቆም። መጀመሪያ እንደ አውሬ እርስ በርሳቸው በጩኸት የሚፎካክሩ 9 ሰዎች መጡ። ቀጥሎም እንዴት አድርገው የጣሊያን ምርኮኞችን እንደያዙ በስነ ስርዓት ማሳየት ጀመሩ። አብረዋቸውም በፍርሃት የተዋጡ 4 ጣሊያኖች ነበሩ። ሁለቱ ሰውነታቸው ላይ እራፊ ልብስ እንኳን አልነበራቸውም። አንደኛው ራቁቱን ውስጥ ሱሪ ብቻ ነው ያደረገው። አንደኛው ደግሞ ጫማ፣ ካልሲ፣ ኮት ወይም ኮፍያ አልነበረውም። ጣሊያኖቹ እዛው አመድ መስለው ቆመዋል። እነዚህ ያልሰለጠኑ ሰዎች ወይ ይሰልቡናል ወይ ከነ ህይወታችን ይበሉን ይሆን ብለው ማሰባቸው አልቀረም። ነገር ግን እንደዛ ራቁታቸውን ቆመው ሲታዩ በዙሪያቸው በቆሙት በሙሉ የርህራሄ ስሜት ነበር የፈጠሩት። ማራኪ ጀግኖቹ ድምጻቸው እስኪጎረንን ድረስ ጮኸው ሲያቆሙ ደጃዝማች ምርኮኞቹን ወደፊት አስጠሯቸው። ምርኮኞቹ ደግሞ የፋሽስት ሰላምታ ሰጥተው ቆሙ። ደጃች አያሌው ደግሞ የለም፣ አሁን ያላችሁት ኢትዮጵያ ስለሆነ በእኛ ደንብ ነው ሰላምታ መስጠት ያለባችሁ፣ እንኳን ደህና መጣችሁ አሉና ወደ መሬቱ ሲጠቁሙ ለማስተርጎም ካለውበት ብቅ አልኩ። በፍርሃት ተውጠው ስለነበር እስካሁን ድረስ አላዩኝም ነበር። ከዚያም ፊታቸው ፈካ ብሎ ወዲያውኑ ወደ መሬት ለጥ ብለው እጅ ነሱ። ቀና ሲሉ አይናቸው በደስታ እኔ ላይ ተተክሎ ሳያቸው እኔ ራሴ እምባዬ መጣ። ጣሊያናዊ ነህ? ሁሉም ባንድ ድምጽ አይደለም ግን ቋንቋቸውን እናገራለሁ አሁን ሊገሉን ነው አትፍሩ ቃሌን ሰጣችኋለሁ በደንብ ነው የምትያዙት ሐኪም ነህ አሃ ግራሴ ሲኞር ዶክተር እናመሰግናለን ዶክተር ማለት ነው ትጀምራች ምርኮኞቹ ምግብ አግኝተው እንደሆን ጠየቁ የተከከለ የባቄላ አፍኝ ብቻ ነበር ለዛን ቀን የበሉት ልብስ እንዲመጣላቸው ትዕዛዝ ሰጡ እንዲቀመጡ ተፈቀደላቸውና ዳቦና የማር ብርዝ ቀረበላቸው ሰዎቹን የማረኩት ሰዎች ምርኮኞቹን በሚያሳፍር ሁኔታ ስለበደሏቸው ተግሳጽ ተሰጣቸው የወሰዱትን የሰዎችን ልብስና ጫማዎች ባስቸኳይ እንዲመልሱ ታዘዙ የወሰዱት ነገር ለነሱም ይሆናል ነበርም ከዚያ በኋላ ወታደሮች ጠላት ለመግደላቸው መረጃ የሚሆን የራስ ቆብ ሳንጃ አውቶማቲክ መሳሪያ ጥይት መጽሐፎች ሱሪዎች ጫማዎችና ሌላም ነገር ካለ ይዘው አቀረቡ ታንኩንና አውቶሞቢሎቹን የሰበሩ ሰዎች ወደፊት እንዲቀርቡ ሲጠየቅ ከፍተኛ ጫጫታ ተፈጠረ። ያንዳንዱ ሰው እነዚህን ጭራቆች ብቻቸውን እንደማረከና እንደሰበረ የይገባኛል ክርክር ጀመሩ። ለዚህ ፉክክር መልስ ማግኘት አልተቻለም። ያለው አማራጭ እነዚህን ጉረኞች ማስወጣት ነበር። ከመካከላቸው ግን ከሰው ሁሉ በፊት ዘሎ የመጀመሪያው ታንክ ላይ ለመውጣቱ መረጃ ያለው ሰው ነበር። ያ ሰው ደግሞ ባላምባራስ ተሰማ ነበር። ያ ሰው አገልጋዩን ቡና ያለጭት አፊ ብሎ ትዕዛዝ በመስጠቱ አርባ ጅራፉን በኩራት ወጣርጎ የተቀበለው ነው። ትጨማጭ ምርኮኞቹን ጥያቄ መጠየቅ ስለፈለጉ ወደፊት እንዲቀርቡ ትዕዛዝ ሰጡ። ምርኮኞቹ አሁን ደፈር ያሉ እንዲያውም ደስተኞች ይመስሉ ነበር። ስራቸው ምን ነበር? ከሶስት አንዱ መልከ መልካም የ19 ዓመት ልጅ ያለበት መካኒኮች ነበሩ። የቀረው ግን የጦር ሐኪም ነበር። ሁሉም ማረጋቸው ማስተር ሳርጀንት ነበር። ጥያቄው እየተካሄደ ያለ ስድስት ሰዎች በማቋረጥ ባንድ በኩል ሹል ያለ የበርሜል ቅርጽ ያለው ብረት ከደጅ አዝማች እግር ስር በጥንቃቄ አስቀመጡ። ጌቶች ይህንን ነገር አገኘ ነው። የሩብላ እንቁላል ይመስለናል። ስለዚህ ልናሳየው ብለን አመጣ ነው። በቅጽበት እስከምችለው ድረስ ራቅ ብዬ ወደ ኋላ አፈገፈኩ። አያሌው ቁጭ እንዳሉ ቦምቡን ለተወሰነ ጊዜ ካስተዋሉ በኋላ ወደ 19 አመቱ ጣሊያናዊ ዞር ብለው እናንተ መካኒክ የሆናችሁት ይህን ነገር ፍቱና ውስጡ ምን እንደሚመስል አሳዩኝ አሉ። ወጣቱ ልጅ ትጨማችሁን አየ። መልሶ ቦምቡን አየ። በጆሮው የሰማውን ነገር ያመነ አይመስልም። ከዚያም ወደ እኔ ዞር ብሎ ዶክተሬ እንዲያስተረጉሙ ላስቸግሮት አለኝ። ከተመ የሚናገረውን ነገር ካይኑ መረዳት እችላለሁ። ደስ ይለኛል ግን ራሴን ከዚህ ቦታ ራቅ ማድረግ ብችል አልኩኝ። ሰክቶ ማለት አደጋ የለም አለ። ቀጥሎም እኔ ለማለት የምፈልገው ይህን ብቻ ነው፣ እኛ ጣሊያኖች ነን፣ እርሶ ደግሞ ጠላታችን ነው። በአገራችን ለአገር መሞት ክብር ነው። እኛም አስፈላጊ ከሆነ ለመሞት እዚህ ድረስ መጥተናል። አሁን ይህን ቦምብ ፍታ ብለው ትዕዛዝ ሲሰጡኝ ያለምንም ችግር በቀላሉ ላፈነዳው እችላለሁ። አራታችን እዚሁ አብረን እንፈነዳለን። ነገር ግን ጣሊያን የጠላቶቿ ቁጥር ይቀንሳል፣ በተለይ የእርሱ አይነቱ። እንገደላለን ብለን እርግጠኛ ነበርን። ነገር ግን እርሶ ከምንጠብቀው በላይ ነው የተንከባከቡን። ላደረጉልን ነገር ምስጋና ለማቅረብ ስል ትዕዛዞን አልቀበልም። እኔም ቀጥታ ጣሊያናዊው እንደተናገረው አድርጌ በትክክል አስተረጎምኩ። ደጃዝማቹ ላይ ጥልቅ ስሜት እንደፈጠረም ማየት እችላለሁ። ከመቀመጫቸው ተነስተው ወታደሮቹን አመሰገኑ። ይህ ጀግንነት ነው፣
ይህ አርበኝነት ነው። እንደዚህ ወጣት ያለ አንድ ሺህ ሰው ቢኖረኝ ማን ይቋቋመኝ ነበር? ወደፊት ተራመዱና የወጣቱን ጣሊያናዊ እጅ ይዘው በሚያቃጭል ጣሊያንኛ ግራዜ አሉ። በዚህ ሁኔታ ያያልን ቦምቡን ይዘው ለመጡ ለስድስቱ ሰዎች መልሰው እንዲወስዱትና መሬት ውስጥ እንዲቀብሩት ትዕዛዝ ተሰጠ። ታዲያኖቹም ወደ ዋሻ እንዲሄዱ ተደረገ። እኔም የሚያስፈልገውን ነገር ለማመቻቸት ስል ተከተልኳቸው። አዲስ የታጨደ ሳር ወለሉ ላይ ተበትኗል። ሁለት መኝታ ከብርድ ልብስና ካንሶላ ጋር ተዘጋጅቷል። የበረራ ኩራዝ ባለቶች መካከል ባለ ቦታ ተቀምጧል። ተጨማሪ ምግብና መጠጥ መጣላቸው። እስረኞችም ምግባቸውን እየበሉ ያጋጠማቸውን አጫወቱኝ። ቡም! ምንድን ነው? መድፍ ነው? ርጭ ስላለ አዳመጥ ላፍታ ያህል ነበር። ወዲያው ከውጭ በኩል ግርግርና ድምጽ ይሰማ ጀመር። እኔም በጨለማው ወደ ደጃዝማች እየሮጥኩ ሄድኩ። ምንድን ነው ነገሩ? እንደሰማኸው መድፍ ነው። ጣሊያኖች የእኛን መስመር እያጠቁ ነው አሉ። ጫማቸውን አጠለቁና ጎራዴና ሽጉጣቸውን እየታጠቁ ሰዎች ከደጃዝማች ትዕዛዝ ለመቀበል ወደ ውስጥና ውጭ ይመላለሱ ነበር። ከውጭ ትልቅ ጭንቀት ተፈጥሯል። ሰዎች ወዲያና ወዲህ ይሮጣሉ፣ ይጣሩና ይጮሁም ነበር። መጀመሪያ የሆነውን ነገር ብናጣራ አይሻልም ብዬ ሐሳብ ሰነዘርኩ። አዎ እሱ ጥሩ ሐሳብ መሰለኝ አሉና አያሌው አምስት ወታደሮች ይዤ ወደ ጣሊያናውያን እስረኞች እንድወስድና በዚህ ግርግር ጥበቃ እንዲደረግላቸው እንዳደርግ ጠየቁኝ። ከጥቂት ደቂቃዎች በኋላ ደጃዝማቹ ራሳቸው ወዳለንበት ቦታ መጡና እየሳቁ ያ መከረኛ ቦምብ ነው ግርግሩን የፈጠረው እንጂ ሌላ ነገር አልነበረም ብለው ነገሩን። ወደ ኋላ ሙሉ ታሪኩን ሰማን። እነዚያ ስድስት ሰነፍ ሰዎች ጉድጓድ መቆፈሩን አልፈለጉም። ስለዚህ ሁሉም ተስማምተው ቦምቡን በእሳት ለማቃጠል ወሰኑ። ወደ ማደሪያቸው ቦታም ሄዱና እሳት አንድደው ጓደኞቻቸው ቢያስጠነቅቋቸውም ችላ ብለው ቦምቡን እሳቱ ላይ አስቀመጡት። የታባቱና የሚሆነውን ለማየት በእሳቱ ዙሪያ ቁጭ አሉ። ቢያዩ ምንም ነገር አልሆነም። አንደኛው ተነስቶ እሳቱን ሲቆሰቁስ ቦምቡ ፈነዳ። በሚቀጥለው ቀን ሲታይ ብጫቂ ልብስና የተበጣጠሰ አካላቸው በየቦታው ዛፍና ቁጥቋጦ ላይ ተበትኖ ተገኘ። በ50 ሜትር አቅራቢያ የነበሩ 8 ሰዎች ተጎድተዋል።